ጋቢና ቪኦኤ የአርብ ምሽት መስከረም 7 2014 ዓመተ ምህረት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል? መርሃግብሩን በመምራት ኤደን ገረመው ከአቀናባሪያችን ብርሃን ኃይሉ ጋር አብራችሁ ቆያለሁ። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። የፌደራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እያቀረብኩ ነው አለ።
ውጭ ድጋፍ ሰጪዎች ወደ 32 የሚጠጉ በትግራይ ክልል አሉ። እዛ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም?
በዚህ ዙሪያ ዘገባለን። በሌላ በኩል ከተሰባበሩ ሬዲዮኖች የድምፅ ሞገድን የሚያሰራጭና አነስተኛ የኤሌክትሪክ ኃይልን የሚያጎላ መሳሪያ ከሰራ ወጣት ጋር እናስተዋውቃችኋለን። የሰማችሁት የፈጠራ ባለሙያ የሆነው ወጣት አብዱል ቃድር ሁሴንን እናቀርብላችኋለን። እሱንና ሌላ አዲስ ታይታን የተሰኘ የፈጠራ ስራ የሰራ ወጣትንም አነጋግረናል። ሌሎች ዘገባዎችም አሉን። አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል።
አመሰግናለሁ ኤደን። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ ጠቅላይ ሚኒስትር መሐመድ ሁሴን ሮቤልን ከስልጣን ማገዳቸውን አስታውቋል። ፕሬዚደንቱ ጠቅላይ ሚኒስትሩ ከፕሬዚዳንቱ ጋር ጥሩ የሥራ ግንኙነት የሌላቸው ሲሆን የተቻኮለ እርምጃዎችንም ይወስዳሉ ሲሉ ከሰዋቸዋል። በቅርቡ አድራሻቸው በጠፋው የደህንነት ሰራተኛዋ ኢክራም ታህሊል ፋራህ ጉዳይ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል ከፍተኛ ለመግባባት መፈጠሩም ይታወሳል። እንደ አውሮፓውያን አቆጣጠር ከጥር 26 ጀምሮ የተሰወሩትን ሰራተኛ የቀጠራቸው የሀገሪቱ ብሔራዊ የደህንነት ተቋም ኢክራም በአልሸባብ የተገደሉ ናቸው ቢልም አልሸባብ ግን ክሱን አስተባብሏል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬዚዳንቱን ውሳኔ አስመልክቶ እስካሁን በጉዳዩ ላይ ምላሽ አልሰጠም። ይሁን እንጂ ለጠቅላይ ሚኒስትሩ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ጠቅላይ ሚኒስትር ሮቤል በቅርቡ ለሶማሊያ ህዝብ ያላቸውን አስተያየት ይገልጻሉ። በቻይና ያለው የሰብአዊ መብቶች ይዞታ በቅርቡ የሚደረገው የተባበሩት መንግስታት ድርጅት የሰብአዊ መብቶች ግምገማ ትኩረት እንደሚሆን ታውቋል። የተባበሩት መንግስታት የሰብአዊ መብቶች ጉዳይ የበላይ ባለስልጣን መስሪያ ቤታቸው በቻይና ሰሜን ምዕራብ ቀጠና ዢንግዣንግ ውስጥ ደርሰዋል በተባሉ የሰብአዊ መብት ረገጣዎች ላይ ያነጣጠረ ሪፖርት ማጠናቀቁንም ይፋ አድርገዋል። ቻይና ለቀጣይ 5 ዓመታት በስራ ላይ የሚውል ብሔራዊ የሰብአዊ መብቶች የድርጊት መርሃ ግብር የተሰኘ ሰነድ ጳጉሜ 4 ላይ ማውጣቱ ይታወሳል። ሚሼል ባችሌት የተሰኙት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር የዢንግዣንግ ዩገር ራስ ገዝ ክልልን ትርጉም ባለው ሁኔታ ለመዝለቅ ወይንም ለማየት የተደረገው ጥረት አለመሳካቱንም ጠቅሰዋል። መስሪያ ቤታቸው ሪፖርቱን ለህዝብ ይፋ ለማድረግ ያለውን እቅድም አጋርተዋል። አውስትራሊያ በኒኩሌር የሚንቀሳቀሱ የባህር ሰርጓጅ የጦር መርከቦች ኃይል እንዲኖራት ለማስቻል ዩናይትድ ስቴትስና እንግሊዝ እንደሚያግዟት ፕሬዚደንት ጆ ባይደን አስታውቀዋል። የሶስቱ ሀገራት መሪዎች በኢንዶ ፓስፊክ ቀጠና ላይ ያተኮረ አዲስ የጸጥታ ሽርክና ውስጥ ገብተዋል። ይህ በእንዲህ እንዳለ የኒኩሌር ባለቤት የሆነችው ሰሜን ኮሪያ የሞከረችው የባለስቲክ ሚሳይል የተተኮሰው ለመጀመሪያ ጊዜ ከባቡር ላይ እንደሆነ የሀገሪቱ ማዕከላዊ የዜና ወኪል አመላክተዋል። ትናንት ሐሙስ ዕለት በሳተላይት የተለቀቀው ምስል እንደሚያሳየው ጠቆር ያለ አረንጓዴ ሚሳይል ማስወንጨፊያ ተራራማ በሆነው አካባቢ ላይ ካለው ዋሻ አቅራቢያ ከሚገኝ ባቡር ሀዲድ ላይ ከተጠመደ መሳሪያ ሲተኮስ ታይተዋል። ሙከራው የሰሜን ኮሪያን ተንቀሳቃሽ የሚሳይል ብርጌድ አቅም በማሳደግ ብዙ ቦታ የሚገኙ እኩይ ኃይሎችን በአንድ ጊዜ ማደባየት የሚያስችል ኃይል ለመፍጠር ያግዛል ብለዋል የሀገሪቱ ማዕከላዊ የዜና ወኪል በዘገባው። ሰሜን ኮሪያ ይህንን የምታደርገው ከእይታ ውጭ በርካታ ትናንሽ የሚሳይል መሳሪያዎችን በየቦታው በማሰማራት ለዩናይትድ ስቴትስና ሌሎች ምዕራባውያን ሀገራት የመከላከሉን እርምጃ አስቸጋሪ ለማድረግ መሆኑን ተንታኞች ተናግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ወይም ኤፍዲኤ ባደረገው ግምገማ ለሶስተኛ ጊዜ የሚወሰደው የፋይዘር የኮቪድ-19 ማጠናከሪያ ክትባት የሰዎችን የመከላከል አቅም ከፍ የሚያደርግ ነው ሲል፣ አሁን በመወሰድ ላይ የሚገኘውም ከፍተኛ ህመም እንዳይፈጠር በማድረግ ረገድ በቂ አገልግሎት እንደሚሰጥ አስታውቋል። የምግብና የመድኃኒት አስተዳደሩ ፋይዘር ቀደም ሲል የተሰጡትን ክትባቶች ውጤታማነት ከ6 እስከ 8 ወራት ከተወሰዱ በኋላ የመከላከል አቅማቸው እየተመናመነ ስለሚመጣ ሶስተኛውን የማጠናከሪያ ክትባት ለመስጠት እንዲቻል ያቀረበው ጥያቄ እየተመለከተው መሆኑን አስታውቋል። ፋይዘር በ300 ሰዎች ላይ ያደረገው ሙከራ የመከላከል አቅማቸውን ካለፉት ክትባቶች ይልቅ ከ3 እስከ 5 እጅ በላይ ከፍ እንደሚያደርገው ገልጸዋል። ይሁን እንጂ የምግብና የመድኃኒት አስተዳደሩ ባወጣው መግለጫ በዩናይትድ ስቴትስ ውስጥ ህጋዊ ፈቃድ ተሰጥቷቸው እየተሰጡ ያሉ ክትባቶች የከፋውን የኮቪድ-19 ቫይረስንም ሆነ ተከትሎ የሚመጣውን ሞትን አሁንም ድረስ መከላከል ይችላሉ ብሏል።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ መስከረም 7 2014 ዓ.ም መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለዕለቱ አበይት ወዳደረግነው ርዕስ እንሻገር። የፌደራል አደጋ ስጋት ስራ አመራር ኮሚሽን ወደ ሰሜን ወሎ እርዳታ ለማቅረብ እየሰራ መሆኑን አስታወቀ። የፌደራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉና የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ ነው ያስታወቀው። የፌደራል መንግስትም ከዓለም የምግብ ፕሮግራም ጋር በመተባበር አቅርቦቱ እንዲደርስ እያደረገ መሆኑን ኮሚሽኑ ተናግሯል። በፌደራል መንግስት ቁጥጥር ስር ላሉት የደቡብ ወሎና የአፋር አካባቢዎችም የእርዳታ እህል እየተላከ ነው ያሉት ደግሞ የኮሚሽኑ የኮሚኒኬሽን ዳይሬክተር ደበበ ዘውዴ ናቸው። አቶ ደበበ ለወሎ በወሎ እርሃብ ተከስቷል የሚለውንም እንደማይቀበሉ አስታውቋል። በስፍና ራጌ ዘገባለው።
የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች በአለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል።
ሰሜን ወሎ ላይ ዜጎቻችን አሉ። እነዚህን ተደራሽ ማድረግ ግድ ይላል። የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያቃጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብሊውኤፍፒ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎ እና በራሱ ባንዲራ ተሽከርካሪዎችን ማስገባትና ማከፋፈል ስለሚችል በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁን ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት? እኛ ኮምቦልቻና ወሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫነ ነው። ይሄን በሚልህ ሰዓት እየሄደ ነው። ትላንትናም 5 መኪና 1940 ኩንታል ዳውን ተወረዳ ለተረጂዎች ሄዷል። ከዛ ውጪ ግን ከደብሊውኤፍፒ ጋር በተደረገው ስምምነት በቀጣይ ባሉት 5 ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ።
ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋገምራ ተፈናቅለው በደሴ ከተማ የሚገኙ ከ270,000 በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል።
ከሰሜን ወሎ 13 ወረዳዎችና 8 ከተማ አስተዳደሮች ከዋግምራ ከሰቆጣና አካባቢው እንዲሁም ከአፋር ክልል ከያሎ ወረዳ ለደቡብና ለሰሜን ወሎ አጎራባች ከሆኑ ወረዳዎች ወደ 270,318 ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት በአሁኑ ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩት ውስጥ 118,000 በመንግስት የሚደገፍ ሲሆን 60,000 ደግሞ መንግስት ያልሆኑ ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ 92,000 ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። 17,000 ዲስፕሌስድ የሆኑ ሰዎች አሉ። እነዚህም ከስድስት ወረዳዎች ነው ተፈናቀሉ። ጉሊና ያሎ አውራ እዋ ቴሩና ጭፍራ ከነዚህ ለተፈናቀሉ ቀድም ለተጠቀስኩልህ ቁጥር እስከ ትናንትና ድረስ ማለት ትላንት ከትላንት ወዲያ 10,492 ኩንታል ወደ አካባቢው ተልኳል። ድጋፉም ተጠናክሮ ይቀጥላል።
የረጂ ድርጅቶች በትግራይ ላይ ተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የሀገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን የአንዳንዶቹን ወቀሳ እንደሚቀበሉ የሚናገሩት አቶ ደበበ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረጂ ድርጅቶቹ ከመንግስት ጋር ተቀናጅቶ ለመስራት ተስማምተዋል ነው ያሉት።
ውጭ ድጋፍ ሰጪዎች ወደ 32 የሚጠጉ በትግራይ ክልል አሉ። ይሳ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም። በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም። ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል እንዲሁም ክብር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚልና እነሱም በተቻላቸው አቅም ሪሶርስ የለንም አይደለም ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል።
በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር 140 ሺህ በአማራ ደግሞ 233 ሺህ ሰዎች መፈናቀላቸውንና በሁለቱም ክልሎች 1.7 ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረዴት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውን ማስታውቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራይ ድጋፍ ከጳጉሜ 1 እስከ 3 ድረስ 147 የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም 1ም 7 ሜትሪክ ቶን የአውሮፓ ህብረት ሰብአዊ ድጋፍ የያዘ አውሮፕላን መቀሌ መግባቱን ገልጸዋል። ይሁንና ድጋፉ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው 100 መኪና ድጋፍ አንጻር ውስን መሆኑን አስታውሰዋል። ሰሞኑን በማባራ ሚዲያዎች በወሎ ራብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው ዕለት ለአሜሪካ ድምጽ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋን ባያብል ህወሓት በተቆጣጣራቸው የሰሜን ወሎ አካባቢዎች ችግሩ ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጣራቸው አካባቢዎች ግን ራብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ደበበ ዘውዴም በተመሳሳይ ራብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሓት ቁጥጥር ስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊው ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰብ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ቴክኖሎጂና ፈጠራ ነው። ዘጋቢያችን ዳዊት እጅጉ ሁለት የፈጠራ ባለሙያ የሆኑ ወጣቶችን አነጋግሮ ተከታዩን አድርሶናል።
አብዱልቃድር ሁሴን የ11ኛ ክፍል ተማሪ ነው። የምዕራብ አርሲ ዞን ዱዱላ ከተማ ነዋሪው አብዱል የተለያዩ የኤሌክትሮኒክስ እቃዎች ላይ እንደሚመራመር እንዲሁም አሻሽሎም እንደሚሰራም ይናገራል። ከህፃንነቱ ጀምሮ የኤሌክትሮኒክስ እቃዎች አሰራርን መመርመር መጀመሩን ገልጾ ወደ 15 የሚጠጉ ስራዎች አሉኝ ይላል። ከነዚህም ባለሶስት እግር ተሽከርካሪ፣ ለአካል ጉዳተኞች የሚሆን ብስክሌት፣ የእንስሳት መኖ መፍጫ፣ የድምጽ ሞገድ ማሰራጫ፣ የፀሐይን ወደ ኤሌክትሪክ የሚቀይር መሳሪያና ሌሎች ይጠቀሳሉ። አብዱል እንደሚል ከሆነ ያዘጋጀው የድምጽ ሞገድ ማሰራጫ መሳሪያ ለመስራት ብዙ ጊዜ ፈጅቶበታል። ይህ ከተለያዩ የሬዲዮ እቃዎች የተዘጋጀ መሳሪያ በ3 ኪሎ ሜትር ራዲየስ የድምጽ ሞገድን በኤፍኤም ማሰራጨት ይችላል።
እንኩኒ ተምሳሳይ ፌሚቲ እዚንኩኒ ወንብራን በርባዱ መለቃ ኮኔክሽኒ ወንቴ ለሙንጅሩ ከመፊ ቆፋይ ደምቴ ቀርቅ ሊንሳት ከዲዙኒስ
ይህ እንደ ሳተላይት የሚያገለግለን ነው። ይሄ ምንም የሚያስፈልገው ነገር የለም። በራሱ የድምጽ ሞገድን ማሰራጨት ይችላል። ማንኛውም ድምጽ በንግግር ይሁን በሙዚቃ መልክ ወደዚህ ሲላክ አየር ላይ ሊውል ይችላል። 28 ሬዲዮ ሰባብሬ ነው ይህንን ያዘጋጀሁት። ለመስራትም 2 ዓመት ፈጅቶብኛል። አሁን ራሱ አገማጥቼ እንጂ ብዙ ማገልገል ይችላል።
አሳባባ መለቅ ነዋን እንጂ ጀቸ ቆፈ አካይሲኒ ዳመት ጎል ማሌ ባይነ መለ ፈዶኔስ ነለ ፈዶኔስ ያደዝሮ አዝብራ ከላልተንኩን ሬዲዮ ዳ ሬዲዮን ኩኒ ሰገሌ ጉዳ ባስ አከባስ ወርባቸት ይሄን ኩኒ ሳተላይቲ ከራ ቅሌንሳት ደባሽቱ ዳ
እዚህ የምትመለከቱት ሬዲዮ ነው። ይህ ሬዲዮ ወደ አየር የሚልከውን ድምፅ ለማጉላት የምንጠቀምበት ነው። ይቺ ደግሞ ሞገዱን ወደ አየር የምትልክልን መሳሪያ ነች። አሁን ለምሳሌ እዚያ ጫኑ እየዘፈነ ነው። ይሄ ወደ አምፕሊፋየር ወይም ድምፁ ጉልበት እንዲኖረው ለማድረግ የተቀመጠውን ሬዲዮን በዚህ ሽቦ አማካኝነት እናገኘዋለን። አሁን አጫሉ በኤፍኤም ስርጭት ሞገድ ላይ ነው። እስቲ ሞክረን እንስማው።
አጫሉ ስርቡ ጅራ ሜዮ በኔው ስርባራ ኤፍኤም ጅራ ይችላል ከምሳ ከለቲ ኤፍኤም ኪያ ሀሶ ጅራ ቅሌንስረ ጅራ ሞባይል አንል ሊሆን ከሚኑ አሶ ደንዳ።
አሁን ድምፅ ሞገዱን በኤፍኤም ሞገድ አሰራጅተናል ማለት ነው። ይህ የእኔ የኤፍኤም ስርጭት በሞባይልም በሬዲዮም መከታተል ይቻላል።
ሌላው አብዱልቃድር በራሱ ያዘጋጀው የኤሌክትሪክ ኃይልን ከፀሐይ መቀበያ ሳህን ወይም ፓነል የሚያመነጭ ወይም ትንሽ የኤሌክትሪክ ኃይልን የሚያጎላ መሳሪያ ነው።
እኒኩን ተርባይኒ ይፋቴ ተርባይኒን ኩን እኒ ጀለቀባ ፓኔሊ ኦኪን ሶላሪ ፓኔሊን ጅራም ኤሊ ሳ ቁፈራ ተርባይኒት ደቢሰኒ ፋይዳሙ ያችላ።
ይሄ እንደ ተርባይን የሚያገለግለን ነው። ይህ በፀሐይ ኃይል፣ በውሃ፣ በንፋስ መስራት ይችላል። ይህ መሳሪያ አሁን በሞዴል የተዘጋጀ ነው። አሁን ይህንን 12 ቮልት የኤሌክትሪክ ኃይል ብትሰጠው እስከ 3000 ቮልት መስጠት ይችላል መልሶ። የተለያዩ አይነት ብረቶችና ማግኔቶች አሉት በውስጡ። በጀነሬተር ሞዴል ነው የተዘጋጀው።
አብዱልቃድር ራሱ ያዘጋጀው ይህ ከፀሐይ ኤሌክትሪክን የሚያመነጨው መሳሪያ ውሃንና ንፋስን በመጠቀም በገጠሩ አካባቢ የሚኖሩ ሰዎች ተጠቃሚ ያደርጋል ሲል ይናገራል። ሌላ በፈጠራ ስራ ላይ መቆየቱን የሚናገረው ሺሃብ ሱለማን ነው። ዱዱላ ከተማ ተወልዶ ያደገው ሺሃብ አሁን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። በቅርቡም ታይተን የተባለች መኪና ገጣጥሞ ለናሙና ይፋ አድርጓል።
ኮንኮላታን ኩመቃ እንሳ ታይተን ጀደማ ወንት ጀልቀበን ሆ ጀኔ ፍሌ ትራንስፖርት ዳፊ አከበይ ከሙ በየኬ ነሄ ሰካኮን ትራንስፖርት እንጀራ ረኮሰን ኒፎ ጀኔ ካኖ ጀኔዳ።
ይህ መኪና ታይታን ይባላል። እንድንሰራው ያነሳሳን ደግሞ መጀመሪያ በሀገራችን የሚስተዋለው የትራንስፖርት ችግርን ለመቅረፍ ነው። እንደሚታወቀው በሀገራችን ብዙ ስራ አጦች አሉ። እነሱም ይህንን ተሽከርካሪ በብዛት ካቀረብንላቸው የስራ ዕድል ይከፍትላቸዋል። ሶስተኛው ደግሞ የውጭ ምንዛሬን ለማስገኘት ነው። እንደሚታወቀው ሀገራችን ሁሉንም ተሽከርካሪ ከውጭ ነው በከፍተኛ የውጭ ምንዛሬ የምታስገባው። እናም ይህ የሰራነው መኪና ያንን ወጪ ለመቀነስ ይሆናል።
ሺሃብ ከሞተር ውጪ የመኪናዋ ሙሉ አካል በራሱ ጋራጅ እንዳዘጋጀ፣ ለዚህም 600,000 የኢትዮጵያ ብር ወጪ ማድረጉን ተናግሯል።
ተኮፋ መካኒሳት ወድ መብራን ዲዳ እኒ ለማፋን ዲዛይን ሳቲን እኒ ሰዳፋን ሰርቪስን እኒ ከኑ ሊያደሰጎዳ።
አንደኛው ስሙ ራሱ ለየት ያለ ነው፣ ለብቻው የሚታወቅ ነው ብራንድ። ሁለተኛው መኪናውን ለየት የሚያደርገው ዲዛይኑ ነው። ሶስተኛ ደግሞ የሚሰጠው አገልግሎትን ልዩ ያደርገዋል። ለምሳሌ በሀገራችን የሚታወቁት የመኪና ዲዛይኖች ባጃጅና ሚኒባስ ናቸው። ይህ የታይታን ዲዛይን በእነኚህ ሁለቱ መሃል ያለ ነው። አገልግሎቱም ይለያል። ይህ መኪና ለመጓጓዣ፣ ለመዝናኛ እንዲሁም ለቱሪዝም አገልግሎት መስኮች ጥቅም ሊሰጥ ይችላል።
ወጣቱ ሺሃብ መኪናዋ በቱሪስቶች በሚዘወተሩ የኢትዮጵያ ከተሞች የተሻለ አገልግሎት ለመስጠት አመቺ መሆኗን ገልጾ ለናሙና ተሰርታ ያለችው ታይታን ይፋ ከተደረገ ወዲህ ብዙ ጥያቄዎች እንደቀረቡለትም ገልጿል። ለዚህም ይላል ሺሃብ አብሮ እየሰራ ካለው አጋሮቹ ጋር ሆኖ አንድ አመት በማይሞላ ጊዜ ውስጥ ወደ ምርት እንደሚገቡም ገልጿል። ሁለቱ ወጣቶችን ልዩ ክህሎት ያሏቸው ወጣቶች ፈጠራቸውን ወደ ተግባር እንዳይቀየሩ ምን እክል እንደሚገጥማቸው ጠይቀያቸው የ11ኛ ክፍል ተማሪ ወጣት አብዱልቃድር የድጋፍ ማጣት ብዙ እክል እንደሆነበት ይናገራል። አሁንም የሰራቸውን ነገሮች ለመጠቀም ቢሞክርም ድጋፍ ማጣት ስራዎችን አለጥቅም አስቀርቶብኛል ሲል ለቪኦኤ ተናግሯል። ሺሃብ ግን ድጋፍን መጠበቅ አዋጭ አይደለም ሲል አብራራል። ወጣቶች የተሻለ ክህሎት እንዳላቸው ካወቁ ለባለ ሀብቶች ያላቸውን ሐሳብ ገልጸው በጋራ የየራሳቸውን ገቢ የሚፈጥሩበት አካሄድ ማበጀት ይጠበቅባቸዋል ይላል። ሺሃባውን ከአምስት ጓደኞቹ ጋር ሆኖ የሶፍትዌር ኩባንያ መስርቶ ለደንበኞች በመሸጥ ላይ መሆኑን፣ በዚህም የፈጠራ ክህሎቱን እንደሚደግም ተናግሯል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። እስቲ እዚህ ጋር ደግሞ በሙዚቃ አረፍ ብለን እንመለስ። ፍቅር አዲስ ነቃ ጥበብ ትቀጥላለች።
You're my only one.
ምስክር የፍቅር አዲስ ነቃጣው ዘፈን ነበር የሰማነው። ወደ ተከታዩ ዘገባ ደግሞ እንለፍ። በኦሮሞ ህዝብ ዘንድ በየአመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር አባገዳዎች ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል። የኦሮሞ አባገዳዎች ህብረት ጻፊ አባገዳ ጎበና ሆላ እሬሳ የ2014 የእሬቻ በዓል ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆራ ፊንፊኔና መስከረም 23 በቢሾፍቱ ሆራ አርሰዴ እንደሚከበር ተናግሯል። የዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ባይደረግም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ እንደሚደረግም ተናግረዋል። ተከታዩ የፀሐይ ዳምጦ ዘገባ በዚዙሪያ ያተኩራል።
የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበና ሆላ እሬሶ የ2014 የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆራ ፊንፊኔና መስከረም 23 በቢሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል።
የሮ አማ ካን ኢትዮጵያን ከሰ ግርት
በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-19 ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተከበረው። በተለይ ቫይረሱን አስመልክቶ ህብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግነው። ለህዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ.ም በውስን ሰው እንዲከበር ያደረግነው። ነገር ግን ባለፈው አመት ብዙ ሰው ተከፍቷልና ይቅርታን ጠይቃለን። በሽታው ዘንድሮም አልጠፋም። ይባስ ብሎ እንዳምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆራ ፊንፊኔም ሆነ በሆራ አርሰዲም ያከብራል።
ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንድጠነቀቅ አባገዳ ጎበና ሆላ ምክረ ሐሳብ ለግሰዋል።
አንድ አገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ሰጥተናል። ሁለተኛው ስለ ኮቪድ-19 ነው። እሱም በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ አመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ ማዋል አለበት።
የኦሮሚያ ባህልና ቱሪዝም ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል።
ኮቪድ ምክንያት ነው ህብረተሰቡ ፍላጎት እያለ ጥያቄው ገፍቶ ሰፍቶ እያለ አባገዳዎችም በሰጡት አቅጣጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ። በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ እየሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱን መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደትም ስላለ አሁን በእሬቻም ላይም እንዲሆን የሚፈለገው ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው፣ ከቤተሰቡ ጭምር የሚመጣ ከሆነ ማክስ በአግባቡ መጠቀም መቻል አለብን።
አምና ህዝቡ እሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለ ወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል።
በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ የኮቪድ ፕሮቶኮልን በጠበቀ ሁኔታ ማክሲን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችልና እርስ በራሳችን መተባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ፣ በእያንዳንዱ ዞን፣ ከተማ በኢሬቻ በዓሉ አከባበር ሁኔታ ላይ ምን መሆን እንዳለበት ሰላሙን በራሱ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበትና ኢሬቻ የሚፈልገው አካሄዶች አሉ። ኢሬቻ በመሰረቱ ሰላምን ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ ወደ ኢሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው ኢሬቻ ላይ መሳተፍ አይችልም።
የኢትዮጵያ ብሔር ብሔረሰብ ጎረቤት ሀገሮችና ከዓለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የኢሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበን ሆላ ጥሪ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለአርብ ምሽት ያዝንላችሁን ጥንቅሮች እዚህ ላይ አስጠናቀቅን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ በአዲስ አቀራረብ በሬዲዮ ቴሌቪዥን መጥቷል። በሳተላይት ላይ በኢትዮ ሳት እንድትከታተሉን እንጋብዛለን። ምሽቱን ስናስተናግዳችሁ ያመሸነው ኤደን ገረሞ በመስተንግዶ፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። በተከታዩ በቤቲጂ ሀገሬ ዜማ ነው የምንሰናበታችሁ። መልካም የአርብ ምሽት፣ መልካም ቅዳሜ ነው ሆድንላችሁ። ደህና ደሩ። Yeah.